ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ግንቦት 22 2015 ዓ.ም ስርጭታችን ጀመረ። በደቡብ ክልል ሀዲያ ዞን ደሞዝ በወቅቱ እንዲከፈላቸው የጠየቁ ከ40 በላይ የመንግስት ሰራተኞች እንደታሰሩ ተሰምተዋል።
ምን ያክል ርቀት ከከተማ ሸሽተን እንዳለን፣ በምን አይነት ሁኔታ ውስጥ እኛ እንዳለን እኛና ፈጣሪ እናውቃለን። ታስሮ ያለው ቢያንስ ይልን ቢባል 40ና 50 የሚሆን ያክል። በነገራችን ላይ አላማው ከዚህ በኋላ ማንም ደሞዝ እንዳይጠይቅ የተደረገበት አፈናና ሴራ ነው።
ያለው ኑሮ ውድነት እንዳለ ሆኖ ደሞዝ ማጣት፣ ከቤት ኪራይ መሰደድ፣ እንደገና ደግሞ ምንም ነገር እስከማድረግ ባለሱቆችም ይከለክሉሃል። በቃ አይሆንም ብለው ከለከሉን። በፊት እንደው ያግዙን ነበረ።
የምስራቅ ባዶቻ ወረዳ 2 የመንግስት ሰራተኞችን ነው ቀደም ብለን የሰማናቸው። ዝርዝር ዘገባው በአብይ ርዕስ ይቀርባል። በሌላ ዘገባ በሰሜን ኢትዮጵያ ጦርነት ከ3000 በላይ መምህራንና ተማሪዎች መሞታቸውም ተገልጿል የሚሉና ሌሎች ዘገባዎችም በምሽቱ ይደመጣሉ። ጤና ይስጥልኝ፣ እንደምን አምሽታችኋል አድማጮቻችን፣ እንዲሁም ተመልካቾቻችን። ዝግጅቱን በመምራት አብሬያችሁ የሚቆየው ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ ከስቱዲዮ ዝግጅቱን ታቀናብርልናለች። ጽዮን ግርማ ዋና አዘጋጃችን ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ በቀጥታ በመደመጥ ላይ ይገኛሉ። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድታመሹ እንጋብዛለን። እኛም አብረናችሁ እንቆያለን። አስቀድመን ዋና ዋና የዓለም ዜናዎችን እናስደምጣችኋለን። ደረጀ ደስታ ይቀጥላል።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። በድጋሚ ደረጀ ደስታ ነኝ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ለዛሬ ከያዝናቸው ዜናዎች መካከል አምባሳደር ማይክ ሀመር ወደ ጅቡቲና ኢትዮጵያ ይጓዛሉ፣ ፕሬዚደንት ኢሳያስ አፈወርቂ ሞስኮ ገቡ፣ የሩሲያው የውጭ ጉዳይ ሚኒስትር በኬንያ በሞስኮ የደረሰው የድሮን ጥቃት ዋና ዋናዎቹ ናቸው። አሁን ወደ ዝርዝሩ እናልፋለን። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሀመር እንደ ኤሮፓ አቆጣጠር ከግንቦት 31 ጀምሮ እስከ ሰኔ 6 ወደ ጅቡቲና ኢትዮጵያ እንደሚጓዙ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ ባወጣው መግለጫ አስታውቋል። አምባሳደሩ በጅቡቲ ቆይታቸው በዩናይትድ ስቴትስ የአፍሪካ ኮማንድ ዩኤስ አፍሪኮምና በምስራቅ አፍሪካ ጥምር ጦር በቀውሶች ምላሽና ተከታታይ የደህንነት ስጋቶችን ለማስወገድ በሚደረጉ ጥረቶች ላይ ለመነጋገር በተዘጋጀው የምስራቅ አፍሪካ የደህንነት መድረክ ላይ እንደሚሳተፉ መግለጫው አመልክቷል። አምባሳደሩ ከጅቡቲ መንግስት ባለስልጣናት ጋር በሁለትዮሽ ትብብርና በአፍሪካ ቀንድ ባሉ ቀጠናዊ ጉዳዮች ዙሪያ እንደሚነጋገሩ መግለጫው አስታውቋል። በምስራቅ አፍሪካ የልማት በይነ መንግስታት ወይም ኢጋድ የቅርብ ጊዜ ስራዎችና እንቅስቃሴዎችን ለመገምገም ከኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ጋር እንደሚገናኙም የሚኒስቴሩ መግለጫ ገልጿል። ማይክ ሀመር በኢትዮጵያ ጉብኝታቸው ከአፍሪካ ህብረት ባለስልጣናት ጋር ተገናኝተው እንደ ኤሮፓ አቆጣጠር ህዳር 2 2022 የወጣውን የግጭት የማቆም ስምምነት አፈጻጸም ላይ እንደሚነጋገሩ ተጠቅሷል። በአዲስ አበባና መቀሌ ቆይታቸውም ከኢትዮጵያ ባለስልጣናትና ከትግራይ ጊዜያዊ አስተዳደር ባለስልጣናት ጋር የሽግግር ፍትህና ተጠያቂነት ጥረቶች እንዲሁም ትጥቅ የማስፈታት የተፈናቃይነትና መልሶ ማቋቋም ፕሮግራሞችን አፈጻጸም ቅድሚያ ሊሰጣቸው በሚገባቸው ጉዳዮች ላይ ይነጋገራሉ ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ያወጣው መግለጫ አመልክተዋል። የኤርትራው ፕሬዝደንት ኢሳያስ አፈወርቂ ዛሬ ከሰዓት በኋላ ሞስኮ መግባታቸውን የኤርትራ የማስታወቂያ ሚኒስትር የማነ ገብረመስቀል በትዊተር ገጻቸው አስታውቀዋል። ፕሬዚደንቱ ሞስኮ ቫንኮቫ አውሮፕላን ማረፊያ ሲደርሱ የሩሲያ ምክትል የውጭ ጉዳይ ሚኒስትር ሩዴንኮ አንድሬ ተቀብለዋቸዋል ተብሏል። የልዑካን ቡድናቸውን አስከትለው ሞስኮ የገቡት ፕሬዚደንት ኢሳያስ አፈወርቂ በነገ ዕለት የኦፊሴል ስብሰባና በአሌክዛንደር የአርበኞች መታሰቢያ የአበባ ጉንጉን እንደሚያስቀምጡ የውጭ ጉዳይ ሚኒስትሩ በትዊተር ገጻቸው ላይ ካሰፈሩት መረጃ ለመረዳት ተችሏል። በሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የተመሩት ከፍተኛ ልዑካን በቅርቡ በኤርትራ ጉብኝት ማድረጋቸው ይታወሳል። ትናንት ሰኞ ድንገት ናይሮቢ የገቡት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከኬንያ ፕሬዝዳንት ዊሊያም ሩቶ ጋር ተወያይተዋል። ጉብኝቱ የተካሄደው ሞስኮና ኪቭ በገቡበት ጦርነት ሳቢያ ከአፍሪካ የሚያገኙትን ድጋፍ ለማጠናከር አንዳቸው የሌላቸውን ዳና እየተከተሉ በሚያካሂዱት ጉብኝት ዲፕሎማሲያዊ ላቂያ ለማግኘት በሚጣጣሩበት ጊዜ ነው። በምስራቅ አፍሪካ ከፍተኛ ተሰሚነት ወዳላት ኬንያ የተደረገው የላቭሮቭ ጉብኝት የዩክሬን የውጭ ጉዳይ ሚኒስትር ዲሜትሮ ኩሌባን ያለፈው ሳምንት የናይሮቢ ጉብኝት ተከትሎ የተካሄደ ነው። ጉብኝቱ አስቀድሞ ያልተገለጸና ከኬንያ ባለስልጣናትም በኩል የወጣ መረጃ አልነበረም። የዓለም ሀያላን አገራት 1.3 ቢሊዮን ሕዝብ ባላት አፍሪካ ያላቸውን ተጽዕኖ ለማሳደግ በሚያደርጉት ፉክክር ላቭሮቭ ባለፈው አንድ ዓመት ውስጥ አህጉሪቱን ለበርካታ ጊዜ ጎብኝተዋል። በሱዳን የሚካሄደው የደም መፋሰስ በመሸሽ እስከ መጪው ጥቅምት ወር በሚኖረው ጊዜ ውስጥ አገር ጥሎ የሚሰደደው ሰው ቁጥር ከአንድ ሚሊዮን ሊያልፍ እንደሚችል ተባበሩት መንግስታት ድርጅት አስጠነቀቀ። ውጊያ፣ የተዳከመ የጸጥታ ሁኔታ ወደማይታይባቸው የቀጠናው አገሮች የሰውና የጦር መሳሪያ ዝውውር ሊያባብስ እንደሚችል የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር አስጠንቅቀዋል። በሮይተርስ የተጠናቀረውን ዘገባ ቆንጂት ታየ ታቀርብልናለች።
በሱዳን የጦር ሰራዊትና በፈጥኖ ደራሽ ልዩ ኃይሉ መካከል እንደ አውሮፓውያን አቆጣጠር ሚያዝያ 15 ቀን ውጊያው ከተቀሰቀሰ ወዲህ ከ350 ሺህ የሚበልጡ ሰዎች አገር ጥለው የሚበዙት ወደ ግብጽ፣ ቻድና ደቡብ ሱዳን ተሰደዋል። ከአንድ ሚሊዮን የሚበልጡ ሰዎችም በአገር ውስጥ ከቀያቸው ተፈናቅለዋል። የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነሩ ፊሊፖ ግራንዴ መስሪያ ቤታቸው በስድስት ወር ጊዜ ውስጥ 800 ሺህ ሱዳናውያንና 200 ሺህ የሌሎች አገሮች ተወላጆች አገር ጥለው እንደሚሰደዱ የሰጠውን ትንበያ መጀመሪያ ላይ ለማመን አዳግቷቸው እንደነበር አስታውሰው፣ አሁን ግን እያሳሰባቸው መምጣቱን ትናንት የግብጽና የሱዳን ድንበር አካባቢን ከጎበኙ በኋላ ካይሮ ላይ በሰጡት ቃል ተናግረዋል።
The collapse of law and order inside a big country will
የአንድ ትልቅ አገር ህግና ስርዓት ሲፈራርስ ለህገ ወጥ የሰው ዝውውር እጅግ አመቺ ሁኔታ ይፈጥራል። ቀድሞውንም በመስራቁ የአገሪቱ ክፍል የተስፋፋ ችግር መሆኑን እናውቃለን። አሁን ደግሞ ብዙ ሰው ለመውጣት እየተጣደፈ ስለሆነ እጅግ በጣም ከባድ አደጋ ተደቅኗል። እንደተለመደው ባካቹ ድንበሮቻችንን በሙሉ ንዝጋ በማለት የሚፈታ ነገር አይደለም። ለችግሩ ምንጮች መፍትሄ መፈለግ ነው የሚገባው። የጦር መሳሪያ ዝውውሩ የጸጥታ መዳከም ወዳለባቸው ሀገሮች ሊስፋፋ ይችላል።
በሊቢያና በሳህል አካባቢ ሀገሮች የደረሰው እንዲደገም አንፈልግም ያሉት ግራንዴ፣ ያ ከሆነ ያለውን የሰብአዊ ቀውስ በእጅጉ ያባብሳል ሲሉ አስጠንቅቀዋል። መስሪያ ቤታቸው በቀጣዮቹ ስድስት ወራት ለስደተኞች መርጃ የሚያውለው 470 ሚሊዮን ዶላር መጠየቁን የገለጹት ፊሊፖ ግራንዴ እስካሁን የገባው ግን 1% ብቻ መሆኑን ገልጸዋል። በዩክሬን ጉዳይ የተጠመደው ዓለም አቀፉ ማህበረሰብ በቂ ትኩረት እየሰጠው አይደለም ያሉት የዩኤንኤችሲአር ከፍተኛ ኮሚሽነር፣ ለጋሾች የተጠየቀውን እርዳታ ለመስጠት ቃል እንዲገቡልን አጠንክረን እንጠይቃለን ብለዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩክሬን ሞስኮ ላይ በርካታ የድሮን ጥቃቶች አድርሳብኛለች ስትል ሩሲያ ክስ አሰማች። ይሁን እንጂ የሩሲያ መከላከያ ሚኒስትር ወደ ከተማው የተቃረቡ ሁሉም ድሮኖች መደምሰሳቸውን ገልጸዋል። የሞስኮ ከንቲባ ሰርጌይ ሶብኒያን ዛሬ ማለዳ በደረሰው የድሮን ጥቃት ሁለት ሰዎች መቁሰላቸውንና አንደኛው ሆስፒታል መግባቱን ተናግረዋል። በተለያዩ ሁለት የመኖሪያ ቤት አፓርትመንቶች ላይ የነበሩ በርካታ ነዋሪዎች ሕንፃዎቹን ለቀው ቢወጡም ከቆይታ በኋላ መመለሳቸው ተገልጸዋል። በጥቃቱ የሞተ ሰው አለመኖሩ ተመልክተዋል። ከቅርብ ሳምንታት ወዲህ በሩሲያ ላይ የሚካሄዱ የድሮን ጥቃቶች እየጠነከሩ መጥተዋል። ኒውዮርክ ታይምስ ጋዜጣ እንደዘገበው የዩናይትድ ስቴትስ የስለላ ድርጅት ዩክሬን በዚህ ወር መጀመሪያ ላይ በክሬምሊን አቅራቢያ ከደረሰው የድሮን ጥቃት ጀርባ አለችበት ብሎ ያምናል። ዩክሬን በሩሲያ ውስጥ ባሉ ኢላማዎች ላይ ጥቃት መፈጸም መጀመሯን በይፋ አምና አልተቀበለችም። የዩናይትድ ስቴትስ የተወካዮች ምክር ቤት አባላት መንግስት እንደ አውሮፓ አቆጣጠር እስከ 2025 ድረስ መበደር የሚያስችለውን የ31.4 ትሪሊየን የብድር ጣሪያ ለመፍቀድ ከዛሬ ማክሰኞ ጀምሮ መነጋገር መጀመራቸው ተነገረ። የብድር ጣሪያው ላይ የተደራደሩት ዲሞክራቱ ፕሬዚደንት ጆ ባይደን እና ሪፐብሊካኑ አፈጉባኤ ኬቨን መካርቲ ምክር ቤቱ ውሳኔውን እንዲያሳልፍ እየጠየቁ ሲሆን ለዚህም በቂ ድምጽ ያላቸው መሆኑን እየገለጹ ነው። ይሁን እንጂ አንዳንድ ግራ ዘመም ዲሞክራት ህግ አውጪዎች ውሳኔው የማህበራዊ ደህንነት ወጪዎችን በጣም ይቀንሳል ብለው ሲሰጉ፣ ሪፐብሊካኖች ደግሞ የሚቀንሰው ወጪ እጅግ አነስተኛ ነው በማለት እያኩተመተመው መሆኑ ተነግሯል። በመጨረሻም የግሪክ ባለስልጣናት ከጎረቤት ቱርክ ወደ አገር ውስጥ የሚገቡ ፍልሰተኞችን ለመርዳት ከህገወጥ አዘዋዋሪዎች ጋር በመስራት የተጠረጠሩ 5 የልዩ ድንበር ጠባቂ ፖሊሶችን ዛሬ በቁጥጥር ስር ማዋላቸውን አስታወቁ። ዛሬ የወጣው መግለጫ እንዳስታወቀው 5ቱ ተጠርጣሪዎች ከጥቅምት ወር መጨረሻ ጀምሮ የኤቭሮስ ወንዝን የሚያቋርጡ ጀልባዎችን በመጠቀም 100 ሰዎችን እንዲገቡ አመቻችተዋል ተብሎ ይታመናል። የኢቪሮስ ወንዝ በአውሮፓ የተሻለ ህይወት ለሚፈልጉ ሰዎች ወደ ግሪክ ለመግባት ቁልፍ ነጥብ መሆኑ ተነግሯል። በግሪክ ድንበር አቅራቢያ በምትገኝ ከተማ ተጠርጣሪዎቹ በተያዙበት ወቅት ፖሊስ $28,000 የሚሆን ጥሬ ገንዘብና 60 የሚጠጉ ሞባይል ስልኮችን መያዙን ገልጿል። ግሪክ ስደተኞች እንዳይገቡ ለመከላከል በድንበራዋ ዙሪያ ከፍተኛ አጥር የገነባች ሲሆን የመከላከያ አጥሩን የበለጠ ለማራዘም ማቀዷም ተመልክቷል። አድማጮች፣ ለምሽቱ ያዘጋጀነው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የማክሰኞ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በመከታተል ላይ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ግንቦት 22 ስርጭታችንን ነው። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። እንዲሁም ደግሞ በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውናሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን ስርጭታችን በተጨማሪ አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም ደግሞ በፌስቡክ ላይ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። ወደ ዕለቱ አብይ ርዕስ ዘገባችን እንሻገራለን። በደቡብ ክልል ሀዲያ ዞን ምስራቅ ባዶዋቻ ወረዳ ደሞዛቸው በወቅቱ እንዲከፈላቸው ጥያቄ ያቀረቡ የመንግሥት ሠራተኞችን ጨምሮ 40 ሰዎች መታሰራቸውን የአሜሪካ ድምፅ ያነጋገራቸው ሠራተኞች ገልጸዋል። ከመምህራን በስተቀር አብዛኞቹ የመንግሥት ሠራተኞች አሁንም ለተከታታይ 3 ወራት ደሞዝ ስላልተከፈላቸው ለከፍተኛ ማኅበራዊና ኢኮኖሚያዊ ችግር መጋለጣቸውን አመልክተዋል። ከዞኑ መንግሥት ባለሥልጣናት ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ዮናታን ዘብዴዎስ የዚህን ዘገባ ዝርዝር ያሰማናል።
ስማቸው እንዳይገለጥ ጠየቁ የምስራቅ ባደቦቾ ወረዳ የመንግስት ሰራተኛ ቀደም ሲል ወርሃዊ ደሞዛቸው ወቅቱን ጠብቆ እንዲከፈላቸው ለተከታታይ ወራት ያቀረቡት ማመልከቻ ተቀባይነት ባለማግኘቱ ሰላማዊ ሰልፍ በማድረግ አቤቱታቸውን ለብዙሃን መገናኛ በማሰማታቸው በወረዳው አስተዳደር ተጨማሪ የመብቶች ጥሰት እንደተፈጸመባቸው አስታውቀዋል። በዚህም ሳቢያ 40 ሰዎች ለእስር መዳረጋቸውና ከነርሱም መካከል 18ቱን ግለሰቦች እንደሚያቋቸው የጠቀሱት ሰራተኛው ግለሰቦቹ በእስር ከአንድ ወር በላይ ጊዜ ቢያስቆጥሩም እስካሁን ክስ እንዳልተመሰረተባቸው ጠቁመዋል።
2 ወር ሆኗል፣ እስካሁን ድረስ ክስ አልተመሰረተ። በነጻነት የመናገር መብት ኢቭን ደቡብ ክልል ላይ በተለይ በሀዲያ ዞን የዲሞክራሲ ጭላንጭል የሚባል ነገር የሌለበት ስለሆነ በጣም ስቃይ እያየን ችግር ውስጥ እንዳለን ነው። እስረኛ አያያዙ ራሱ ጤናማ አይደለ። ደረቅ ጣቢያ ላይ ቆይተው ብዙ ችግር የፈጠሩት
በአስቸጋሪ ሁኔታ ውስጥ ነን ያሉት ሌላው ሰራተኛ አቶ ብርሃኑ አበበ የሚደርስባቸውን በደልና ጫና እንኳን እንዳይናገሩ መከልከላቸውን ገልጿል። የፌዴራል መንግስትና ገለልተኛ አካል ችግሩን ይፍታልን ሲሉም አቶ ብርሃኑ ተማጽኗል።
ምን ያክል ርቀት ከከተማ ሸሽተን እንዳለን፣ በምን አይነት ሁኔታ ውስጥ እኛ እንዳለን እኛና ፈጣሪ እናውቃለን። ታስሮ ያለው ቢያንስ ይልን ቢባል 40ና 50 የሚሆን ያክል። በነገራችን ላይ አላማው ከዚህ በኋላ ማንም ደሞዝ እንዳይጠይቅ የተደረገበት አፈናና ሴራ ነው። የተሸሸገው የሸሸው ህዝብ አይቆጠርም።
ካለፈው መጋቢት ወር ወዲህ ደሞዝ ተከፍሏቸው እንደማያውቅ አቶ ብርሃኑ አበበ ይናገራሉ። ከወረዳው የመንግስት ሰራተኞች አንዱ አቶ ብሩክ ናዳሞ እንደገለጹት ሰራተኞች ደሞዝ ስለማይከፈላቸው የቤት ክራይና ወርሃዊ ያስበዛው ወጪ መሸፈን አለመቻላቸውና ልጆቻቸውም መጎሳቆላቸውን በአጠቃላይ ለከፍተኛ ኢኮኖሚያዊና ማህበራዊ ችግር መጋለጣቸውን አስረድቷል።
እውነት ለመናገር ከደሞዝ ውጭ ምንም ነገር የለንም እኛ ጋር። አሁን እኛ ጋር እውነት እዚህ አካባቢ በጣም ምስኪን የመንግስት ሰራተኛ እዚህ ጋር የተለየው ተቋም እንዲሰራ ልማት እንዲሰራ ሳይሆን ደሞዝ የሰራ ነው ይከፈልልን ከማለት ምንም ጥያቄ የለው።
ከወራት በፊት ተፈጥሮ የቆየው ችግር አሁንም መቀጠል ነው የተናገሩት ደግሞ መቅደስ ሙላቱ ናቸው።
አብዛኛው ሴክተር ስራ የማቆም አድማም እያደረጉ ነው ያሉት አሁን ላይ እና በዚህ የተነሳ ደግሞ በሰዓቱ በደሞዝ ጥያቄ የተነሳ በተነሱ ችግሮች ምክንያት የታሰሩ ልጆች አሉ። እስካሁን ያልተለቀቁ ክስም ሳይመሰረትባቸው እስካሁን የቀጠሮ ጊዜ እየጠየቁ ነው ልጆቹን በጣቢያ ያቆዩቸው። ግማሹን ደረቅ ጣቢያ ላይ፣ ግማሹን ደግሞ ወይን ቤት ነው ያደረጓቸው።
የወረዳው የመንግስት ሰራተኞች በሚደርስባቸው ዛቻ መሰደዳቸውን ገልጿል።
ያለው ኑሮ ውድነት እንዳለ ሆኖ ደሞዝ ማጣት፣ ከቤት ኪራይ መሰደድ፣ እንደገና ደግሞ ምንም ነገር እስከማድረግ ባለሱቆችም ይከለክሉሃል። በቃ አይሆንም ብለው ከለከሉን። በፊት እንደው ያግዙን ነበረ። ከኪራይ ቤት እንኳን እስከመታገድ ነው አሁን የደረስነው እኛ እንደ እንትን ማለት ነው፣ እንደ ሲቪል ሰርቫንት ካልከፈልክ መኖር አይቻልም።
ከመንግስት ወገን ምላሽ ለማግኘት ለዞኑ ዋና አስተዳዳሪም ለአቶ አብርሃም መጫ፣ ለዞኑ ፖሊስ መምሪያ አዛዥ ለሻለቃ ተሾመ ባትሶም እንዲሁም ለዞኑ የሰላምና ጸጥታ መምሪያ ኃላፊ ለአቶ ሳሙኤል ሽጉጤ ስልክ ብንደውልም ስብሰባ ላይ እንደሆኑ በመግለጽና ቀጠሮ ከሰጡ በኋላም ስልካቸውን በማጥፋት ለማግኘት በመቸገራችን አስተያየታቸውን ለማካተት አልቻልንም። ይሁን እንጂ ከአንድ ወር በፊት በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የዞኑ ዋና አስተዳዳሪ አቶ አብርሃም መጫ የሰራተኞች የደሞዝ ክፍያ ችግር ከዓመታት በፊት ለአርሶ አደሮች ከተሰራጨው የአፈር ማዳበሪያ ግዢ ዕዳ ከፈላ ጋር የተገናኘ መሆኑን ገልጿል። ከዚሁ ጋር በተገናኘ ሰዎች መታሰራቸውን አምነው እስሩ በወንጀል ድርግት በመሳተፋቸው ነው ማለታቸው ይታወሳል። የባድዎች ወረዳ የመንግሥት ሠራተኞች ግን ወርሃዊ ደሞዛቸው በወቅቱ እንዲከፈላቸው ከመጠየቅ በቀር የተሳተፉበት የወንጀል ዐይነት አለመኖሩን በመግለጽ አሁንም መፍታቸው ተጠብቆ ለጥያቄያቸው ምላሽ እንዲሰጣቸው አመልክቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
የምትከታተሉት ከዋሽንግተን ዲሲ በቀጥታ እየተላለፈ የሚገኘውን የአሜሪካ ድምፅ የማክሰኞ ምሽት ስርጭታችን ነው። ቀደም ብላችሁ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው ዘገባዎች ይቀጥላሉ። በሰሜን ኢትዮጵያ ጦርነት በትግራይ ክልል ውስጥ ከ3800 በላይ መምህራንና ተማሪዎች ሕይወት ማለፉን የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታውቋል። ተቋሙ ጦርነቱ በክልሉ ስላደረሰው ጉዳት ባካሄደው የዳሰሳ ጥናት በትምህርት ስርዓቱም ላይ ከፍተኛ ውድመት መድረሱን አመልክቷል። የጉዳቱ መጠን በቅርቡ የተጀመረው የመማር ማስተማር ሂደት ላይ ከፍተኛ እክል እንደተፈጠረ በተቋሙ የተገለጸ ሲሆን የክልሉ የትምህርት ቢሮ በበኩሉ የሚመለከታቸው የፌዴራል አካላትና ዓለም አቀፍ ድርጅቶች የሚጠበቅባቸውን ድጋፍ አለማድረጋቸውን በመጥቀስ ወቀሳ አሰምተዋል። ገብረ ሚካኤል ገብረ መድን ዝርዝር አለው።
የተቋሙ ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ጊዜያዊ አስተዳደሩ ከማይቆጣጠራቸው 26 ወረዳዎች ውጪ ባሉት የክልሉ አካባቢዎች እስከ ወርሃ ነሐሴ 2013 ዓ.ም ድረስ ብቻ ያለውን የጦርነት ጉዳት ያካተተ ጥናት መደረጉን ገልጿል። በጦርነቱ በሺዎች የሚቆጠሩ መምህራንና ተማሪዎች ሕይወታቸውን እንዳጡም ተረጋግጧል ብለዋል ዋና እንባ ጠባቂው።
ይሄ እንግዲህ መምህራንና ተማሪዎችን ብቻ አይደለም፣ ሌሎች የህብረተሰብ ክፍሎችም በጦርነቱ ጉዳት የደረሰባቸው እንደሆነ ይታወቃል። ግን እኛ እዚህ ሪፖርት ላይ ለማመላከት የሞከርነው አሁን ያለውን የመማር ማስተማር ሂደቱን በተገቢው መንገድ ተግባራዊ ለማድረግ የመምህራን ክፍተት ያለ መሆኑን ነው እና በጦርነት ወቅት 2141 መምህራንና 1700 ተማሪዎች ህይወት ማለፉን ነው በትምህርት ቢሮ ያገኘነው መረጃ እንዲያመላክተው እና ይሄ አጠቃላይ መማር ማስተማሩ ላይ ክፍተት ፈጥሯል።
የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ በበኩላቸው በጥናቱ ከተጠቀሰው ከነሐሴ 2013 ዓ.ም በኋላም በክልሉ በተካሄደ ጦርነት ብዙ ውድመት መድረሱን ተናግረዋል።
ከዛ በኋላ ተደጋጋሚ ጦርነት ተካሂዷል በብዙ የትግራይ አካባቢዎች። ስለዚህ በዛን ጊዜ ቀርተው የነበሩት እንደ ግማሻቸውና አንድ ግድግዳውን ፈርሶ ሌላው ደህና የነበረ ወይ ቆርቆሮውን ተደስቶ ሌላውን ደህና የነበረ ወይ ብላክቦርድና ወንበሩ ተነስቶ ህንፃው ደህና የነበረ ትምህርት ቤት ተደጋጋሚ ጦርነቱ ከዛ በኋላ ተካሄደበት አሁን እንዳለ ወድመዋል ማለት ነው።
የተቋሙ ጥናት እንደሚያሳየው እስከ ነሐሴ 2013 ዓ.ም ድረስ 88 ከመቶ የሚሆኑት የመማሪያ ክፍሎች በሙሉና በከፊል ተጎድተዋል። 96 ከመቶ የሚሆኑት የተማሪዎች መቀመጫ ዴስኮች ወድመዋል። 95.8 ከመቶ የመማሪያ ጥቁር ሰሌዳዎችም አልተገኙም። ይኸው የጉዳት መጠን በቅርቡ በተጀመረው የመማር ማስተማር ሂደት ላይ እክል እንደፈጠረም ዶክተር እንዳለ ኃይሌ ያስረዳሉ።
የመማሪያ ክፍሎች፣ የአስተዳደር ህንፃዎች፣ የተማሪ መቀመጫ ዴስኮች አጠቃላይ ለመማር ማስተማሩ የሚያስፈልጉ የትምህርት ግብዓቶች እጥረት ያለ መሆኑን ጭምር ነው የሪፖርቱ ግኝት የሚያመላክተው።
በትግራይ ክልል የትምህርት ዘርፍ የደረሰው ውድመት ግዙፍ እንደሆነ የሚናገሩት የቢሮ ኃላፊው ዶክተር ኪሮስ ጉዑሽ በሌሎች የኢትዮጵያ አካባቢዎች የተማሪዎች አፈጻጸም ዝቅተኛ ነው፣ የትምህርት ጥራት ወረደ ሲባል እንሰማለን፣ በትግራይ ግን ይህን መጠየቅ ቅንጦት ነው ብለዋል።
አጠቃላይ በስርዓተ ትምህርቱ ኮላፕስ እንዲሆን ተደርገዋል። ስለዚህ ከፍተኛ ችግር ነው ያለው። ህጻናት አሁን ወደ ትምህርት ቤት ተመለሱ ስንልም ሊማሩበት የሚችሉ ትምህርት ቤት የለም። ሌላ አካባቢ ሳብ ስታንዳርድ የሆነ ትምህርት ቤት ሊሆን ይችላል። ሌላ አካባቢ አንደር ፐርፎርም ሊያደርግ የሚችል ተማሪ ሊኖር ይችላል። ትግራይ ላይ ስትመጣ እነዚህ ቁጥሮች ሌጀሪ ናቸው የሚሆኑት ማለት ነው። ሳብ ስታንዳርድም ሆኖ ተማሪ ልናስተምርበት የምንችል የለንም። ስለዚህ ትግራይ ላይ ትምህርት ቤት የለም ብሎ ነው መወሰድ ያለበት እና ከዚህ አንጻር ህዝቡም እንደ ህዝብ የፌዴራል መንግስትም እንደ መንግስት ሌሎች እዚህ አካባቢ ላይ ሊደግፉ የሚችሉ ዓለም አቀፍ ተቋሞችንም ከዛ ካላደረጉልን አሁን ገብተንበት ካለነው አስቸጋሪ ሁኔታ ለመውጣት በጣም እንቸገራለን።
የሚመለከታቸው የፌዴራል አካላትና ዓለም አቀፍ ድርጅቶች ትምህርት መጀመራችንን አይተው ግብዓት በማቅረብ ያግዙናል ብለን ተስፋ ብናደርግም እስካሁን ድረስ በተግባር ያየነው ነገር የለም ሲሉም ወቅሰዋል።
የሚያስፈልጉን ቁሳቁስ ዝርዝር ለትምህርት ሚኒስቴርም ለሌሎች የሚመለከታቸው አካላትንም ሰጥተናል። በእያንዳንዱ ትምህርት ቤት በእያንዳንዱ ክላስሩም ዳስም ቢሆን ምንም ቢሆን እስከ 40,000 ሰሌዳ ነው የሚያስፈልገን። እሱን ለትምህርት ሚኒስቴርም ሰጥተናል። በእያንዳንዱ ትምህርት ቤት ብለህ ባስቀመጥከው ነገር ደብተርም ያስፈልጋል። ለተማሪዎች ትምህርት ቤት የሚገቡ የሚያስፈልገን የፎቶኮፒ፣ የፕሪንተር፣ ተዛማጅ የሆኑ ኤሌክትሮኒክ እቃዎች፣ እነዚህ ድጋፍ የሚፈልጉ ተማሪዎችን ብዙ አሉ፣ አካላቸው ያጡ። ስለዚህ ድጋፍ የሚፈልጉ ወደ ትምህርት ቤት ለመሄድ ከትራንስ ጀምሮ የለችን የሚያስፈልጋቸው ጉዳዮች ላይ ዘርዝረን ለትምህርት ሚኒስቴርም ሰጥተናል። እስካሁን በፕሮሚስ ነው ያለው፣ እናግዛለን፣ እንደግፋለን የሚል ቃል የተገባለ እንደሚደግፉን ነገር ግን ተጨባጭ ሆኖ እስካሁን የኦሮሚያ ብሔራዊ ክልላዊ መንግስት የላከልን በአምስት ሚሊዮን አካባቢ የገዛቸው 61 የሚሆኑ ኮምፒውተሮች አሉ። እኛ ጋር እየተጓጓዙ ናቸው ያሉት በዚህ ሰዓት ላይ። ከዚህ ውጪ በሌላው አካል ያገኘነው ድጋፍ የለም። ስለዚህ ድጋፎች ያስፈልጋሉ። ትምህርት ሚኒስቴርም ያለውን ሪሶርስ አጣጥሞ አስተካክሎ መጠጠስም ያለበት ነገር ካለ አጥፎ መደገፍ ያው የራሱም ስራም ያው ዘርፍም ስለሆነ ከትምህርት ሚኒስቴር ብዙ ይጠበቃል።
ዶክተር እንዳለም ይህን ችግር ለመፍታት የሁሉም አካላት ርብርብ እንደሚያስፈልግ አመልክቷል።
በአፋርም ተመሳሳይ ችግር አለ፣ በአማራ ክልልም ተመሳሳይ ችግር አለ። በትግራይ ክልል ግን ባስ ያለ ችግር ነው። ስለዚህ መንግስት ብቻውን ሳይሆን መንግስታዊ ያልሆኑ ድርጅቶች አሉ፣ ህብረተሰቡ አሉ፣ ባለሀብቶች አሉ። እነዚህ ለጉዳዩ ትኩረት እንዲሰጡ አድርጎ የማስተባበር ወይንም ሪሶርስ ሞቢላይዝ በማድረግ ያለውን ክፍተት መሙላት የሚቻልበት ሁኔታ ቢፈጠር የሚል ሀሳብ ነው ያለን።
በጉዳዩ ላይ አስተያየት የሰጡን የትምህርት ሚኒስቴር የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ አመለወርቅ ህዝቅኤል መስሪያ ቤታቸው ወደ ትግራይ ክልል የትምህርት ቁሳቁስ ለመላክ በዝግጅት ላይ እንደሆነ ተናግረዋል።
የትምህርት መሳሪያዎችን ከትምህርት መሳሪያዎች ማምረቻና ማከፋፈያ ድርጅት ወረዲ የተመረቱት መሄድ እንዲችሉ ደብዳቤ ተጽፏል፣ እንዲፈቀድ ተደርጓል። እነዚህን አሁን የተመረቱት ግን መቀመጫ፣ ኮምባይን ዴስክ፣ ጥቁር ሰሌዳ፣ ጠመኔ፣ ደብተር እነሱን መውሰድ እንዲችሉ በእኛ በኩል ደብዳቤዎች ተጽፈዋል። የትምህርት መሳሪያ ማምረቻና ማከፋፈያ ድርጅት ማለት ነው።
መነሻውን በትግራይ ክልል ባደረገው የሰሜን ኢትዮጵያው ጦርነት ምክንያት በክልሉ የትምህርት ዘርፍ ላይ ምን ያህል አጠቃላይ ውድመት እንደደረሰ እየተጠና እንደሆነና በቅርቡ ይፋ እንደሚደረግ ዶክተር ኪሮስ ጉዑሽ አክለው ገልጿል። ለአሜሪካ ድምጽ
ገብረ ሚካኤል ገብረ ማርያምን አመሰግናለሁ። በመቀጠል ደግሞ ወደ ኦሮሚያ ክልል እናቀናለን። ኦሮሚያ ክልል በ2015 ዓ.ም ተመረጽ ያለፉት 9 ወራት ያጋጠመ የትራፊክ አደጋ ከ1000 በላይ ሰዎችን ህይወት መቅጠፉን የክልሉ ፖሊስ ኮሚሽን ገልጿል። ዳደጋው መከሰት የአሽከርካሪዎች ብቃት ማነስ፣ የተሽከርካሪዎች የቴክኒክ ችግርና የመንገዶች ጥበት መንሰይ እንደሆኑ በኦሮሚያ ክልል ፖሊስ ኮሚሽን የትራፊክ ደህንነት ዘርፍ ኃላፊ ሆኑት ኮማንደር በላቸው ቲክ ለአሜሪካ ድምጽ ገልጸዋል። ጻይዳምጣው ዝርዝር አላት።
በኦሮሚያ ክልል በልዩ ልዩ አካባቢዎች በተከሰቱ የትራፊክ አደጋዎች በተያዘው የ2015 ዓመተ ምህረት ያለፉት 9 ወራት ከ1000 በላይ ሰዎች ለህልፈት መዳረጋቸውን በኦሮሚያ ፖሊስ ኮሚሽን የትራፊክ ደህንነት ዘርፍ ኃላፊ ኮማንደር ባላቸው ትኪ ለአሜሪካ ድምጽ ገልጸዋል።
በዚህ ዓመት በክልሉ የተመዘገቡት የሞት አደጋዎች 932 ናቸው። በአደጋዎቹ የ1178 ሰዎች ህይወት አልፏል። ከሁሉ የከፋው ግን ሰሞኑን በዋሻ አካባቢ ያጋጠመው ነው። የዘንድሮ የአደጋ ብዛት ካለፈው ዓመት ጋር ሲነጻጸር በቁጥር ቢያንስም የበለጠ ለመቀነስ ትኩረት ይሻል።
ኮማንደሩ ለአደጋዎች መንስኤ ናቸው ያላቸውንም አብራርተዋል።
ለትራፊክ አደጋዎቹ የተለያዩ መንስኤዎች በፍጥነት ማሽከርከር እና የትራፊክ ህግን አለማክበር፣ ለእግረኛ ቅድሚያ ለመስጠት ያለ እረፍት መንዳት፣ የተሽከርካሪውን ቴክኒክ ብቃት በጊዜ አለማስመርመር እና ርቀትን ጠብቆ አለመንዳት ናቸው። በዋናነት የሚጠቀሰው መንስኤ ግን የመንገድ ችግር ነው። ይህ ማለት በአንድ በኩል በአገሪቱ ያለው የተሽከርካሪ ብዛት ከእጥፍ በላይ ጨምሯል፣ መንገዱ ግን ከተሽከርካሪ ቁጥር ጋር አልጨመረም። በሌላ በኩል የመንገድ ጥበትና የተበላሹ መንገዶች ቶሎ አለመጠገናቸው ቀዳሚ መንስኤዎች ሆነዋል።
ኮማንደር በላቸው አክለውም በተለይ በምዕራብ አርሲ ዞን ሰሞኑን 20 የመደወላቡ ዩኒቨርሲቲ መምህራንና የአስተዳደር ሰራተኞች ያለቁበት ልዩ ስሙ ወሻ ተብሎ የሚጠራው አካባቢ ተደጋጋሚ የትራፊክ አደጋ የተመዘገበበት እንደሆነም ተናግረዋል። አደጋውን ለመቀነስ ኮሚሽኑ ተጨማሪ የትራፊክ ፖሊሶችን አሰማርተው የትራፊክ ምልክቶችን መትከሉንና ሌሎችንም ዘዴዎች መጠቀሙን ያወሱት ኮማንደር በላቸው የመንገዱ ጥበት ግን አደጋውን ሊቀንሰው እንዳልቻለ አመልክተዋል። መምህር ደስታ ሙላቱ የመደወላቡ ዩኒቨርሲቲ መምህርና ሰራተኞች ካለቁበት የትራፊክ አደጋ የተረፉ መምህር ናቸው። አደጋው ስለተከሰተበት ሁኔታ የሚያስታውሱትን ይናገራሉ።
በመደወላቡ ዩኒቨርሲቲ የኢንፎርሜሽንና ኮሚኒኬሽንስ መምህር ነኝ። ዘወትር ቅዳሜና እሁድ በጠዋት ወደ ዶዶላ፣ ሻሸመኔ፣ ግንኢርና ደሎመና እንጓዛለን። ያን ቀን እንደ ወትሮው ማለዳ 11 ሰዓት ተኩል ተነሳን። አደጋው የደረሰበት አካባቢ እስክንደርስ ድረስ ምንም ችግር አልነበረም። እዛ ስንደርስ ግን ሹፌር ወርዶ ከመኪናው ስር ሆኖ ያስተካከላቸው ነገሮች ነበሩ። ነገሮችን አስተካክሎ ጉዞ ከጀመረን 2 ደቂቃም ሳይቆይ ሹፌሩ ተሽከርካሪውን መቆጣጠር ተሳነውና ወደ ገደል ገባ። ይህ ነው የሆነው።
የባሌ ዞን አጋርፋ ከተማ ነዋሪ መሆናቸውን የጠቀሱት አቶ አብዱል ከሪም እንድሪስ ደግሞ ተደጋጋሚ የትራፊክ አደጋ ስለሚከሰትበት የወሻ መንገድ ይህንን ይላሉ።
እኔ እድሜን በሙሉ በዚህ መንገድ ሁኔታ እያዘንኩ ነው የኖርኩት ማለት እችላለሁ። ዘውትር አደጋ አለ። በተለያዩ ጊዜያት በትንሹ ከ30 መኪና በላይ ተገልብጧል። ርዝመቱ 52 ኪሎ ሜትር ነው። መንግስትም ሆነ ህዝቡ ለምን ዝምታን እንደመረጡ አልገባኝም። መንገዱ ጠመዝማዛና ገደላማ በመሆኑ መፍትሄ ቢበጅለት ጥሩ ነው።
የአርሲ ነገሌ ጤና ሳይንስ ኮሌጅና የሆስፒታሉ ስራ አስኪያጅ ዶክተር በላይ ለታ እንደሚገልጹት ተደጋጋሚ የትራፊክ አደጋ ይከሰትበታል ከተባለው ወሻ አካባቢና አጎራባች ወረዳዎች ጉዳት ደርሶባቸው ወደ ሆስፒታሉ የሚመጡ ሰዎችን በማከም አመቱን ሙሉ እንደተጨናነቀ ነው ይላሉ።
ጅዱ ከና ሞጆጣ ሀጋዋሳት ያገባለች ከራንጅርኩኒ
ከሞጆ አዋሳ እስከ ባሌ ያለው መንገድ አስቸጋሪ ነው። እንደ ሀገርም ለትራፊክ አደጋ ከተጋለጡት አካባቢዎች አንዱ ነው። የሰሞኑ አደጋ የተከሰተበት ስፍራ የፍጥነት መንገድና ጠመዝማዛም ስለሆነ ጥንቃቄ ያስፈልገዋል። በኮፈሌና ሻሸመኔ አካባቢ የመንገዱ መልክዓ ምድር አስቸጋሪ ነው። ለምሳሌ በ2014 ዓመተ ምህረት 179 የትራፊክ አደጋ ተጎጂዎችን አክምናል። አመቱን ሙሉ እነርሱን ያክምና ሳልፈናል ማለት ይችላል። ሰሞኑም 20 ሰዎችን ተቀብለን 3ቱን ለተሻለ ህክምና ወደ አዲስ አበባ ልከናል። ሌሎቹን ግን እዚው ያክምናቸው ነው።
በባሌ ሻሸመኔ መንገድ ላይ ተደጋጋሚ የትራፊክ አደጋ ስለማስተናግደው ወሻ አካባቢ ከኦሮሚያና ከፌደራል መንገዶች ባለስልጣን አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሰሞኑን ከመደወላቡ ዩኒቨርሲቲ 51 መምህራንና የአስተዳደር ሰራተኞችን አሳፍሮ ወደ ሻሸመኔ ሲጓዝ የነበረው የዩኒቨርሲቲው ተሽከርካሪ ወሻ ተብሎ በሚጠራው አካባቢ ሲደርስ በመገልበጡ 20 የዩኒቨርሲቲው መምህራንና ሰራተኞች ህይወት ማለፉንና በርካቶቹ መቁሰላቸውን የአርሲ ነገሌ ጤና ሳይንስ ኮሌጅና የሆስፒታሉ ስራ አስኪያጅ ዶክተር በላይ ለታ ተናግረዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ለቀደመው ዘገባ እናመሰግናለን። በመቀጠል ደግሞ ወደ ናይጄሪያ እናቀናለን። የናይጄሪያ ጦር ሰራዊት በአክራሪ እስላማዊ ቡድኑ ቦኮ ሐራም ከዘጠኝ ዓመት በፊት የተጠለፉ 3 ተጨማሪ ሴት ተማሪዎችን በዚህ ሳምንት ማስለቀቁ ተዘግቧል። እንደ አውሮፓውያን አቆጣጠር በ2014 የቦኮ ሐራም ታጣቂዎች በቦርኖ ክፍለ ሀገር ቺቦክ ከተማ የሚገኝን የመንግሥት ትምህርት ቤት ወረው በመቶዎች የሚቆጠሩ ልጃገረዶችን ጠልፈው መውሰዳቸው ይታወሳል። ከዚያ ወዲህ ከአጋቾቹ ጋር በተካሄደ ድርድር ብዙዎቹ ልጃገረዶች ቢለቀቁም አሁንም በጠላፊዎች እጅ ያሉ ብዙ ናቸው። የቲሞቲ አዊዞን ዘገባ ቆንጅታዬ በመቀጠል ታቀርብልናለች።
ና ያማኒ እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ.ም ሚያዝያ 14 ቀን ባዳሪ ትምህርት ቤቱ የመኝታ ክፍሏ የሰማችውን ተኩስና ፍንዳታ ታስታውሰዋለች።
እኛም የዛን ዕለት ማታ ምን ብናደርግ ይሻለናል እየተባባልን ነበር። ከዚያ ሁለት ወንዶች መጡና ወታደሮች ነን፣ ኑ ከኛ ጋር እኛን ጠብቃቸዋለን አሉን።
ሰዎቹ የመንግስት ወታደሮች ሳይሆኑ የአክራሪ እስላማዊው ሽምቅ ተዋጊ ቡድን የቦኮ ሐራም ታጣቂዎች ነበሩ። በዚያ ሌሊት የቺቦኩን የልጃገረዶች አዳሪ ትምህርት ቤት የወረሩት ታጣቂዎቹ ከ270 የሚበልጡ ተማሪዎችን ጠልፈው ወሰዱ። ከመካከላቸው አንዷ የነበረችው ያጋና ያማኒ እና ሌሎች ጓደኞቿ ከተወሰዱበት መኪና ላይ ዘለው በመውረድ ሮጠው ጫካው ውስጥ ገቡ።
ጫካ ውስጥ 2 ቀን ሙሉ ቆይተን ነው ቤት የደረስነው።
የተማሪዎቹ መጠለፍ በዓለም አቀፍ ደረጃ ከፍተኛ ቁጣን የቀሰቀሰ ሲሆን Bring back our girls ልጆቻችንን አምጡ በሚል መሪ ቃል ሰልፎችም ተካሂደዋል። ልጃገረዶቹ ከተጠለፉ ከ9 ዓመት በላይ ያለፈ ሲሆን አብዛኞቹ ተለቀዋል። ወደ 80 የሚሆኑ ግን እስካሁን አልተለቀቁም። አሁንም በጠላፊዎቹ እጅ ከሚገኙት ልጃገረዶች መካከል አንዷ የኢኖክ ማርክ ልጅ ነች። ባለቤታቸው ከ2 ዓመታት በፊት በዚሁ በልጃቸው መታገት የተነሳ በወረደባቸው ሐዘን ምክንያት መሞታቸውን ይናገራሉ።
I've been thinking, not knowing what to do. Even it led to the death of my wife. I know.
ሐሳብ ይዞኛል። ምን እንደማደርግ አላውቅም። ባለቤቴ ሞታለች። ወደ መቃብር የወረደችው በዚሁ ሐዘን ምክንያት መሆኑን አውቃለሁ።
የናይጄሪያ የጦር ሰራዊት ከቺቦክ የተጠለፉት ልጃገረዶች በሙሉ እናስለቀቃለን ብሎ ቃል ገብቷል። ከ2 ሳምንታት በፊትም 2 ተማሪዎችን ያስለቀቁ ሲሆን በዚህ በግንቦት ወር በጠቅላላው 3 ልጃገረዶች ተለቀዋል። የናይጄሪያ የሰሜን ምስራቅ አካባቢ ክፍለ ጦር አዛዥ የሆኑት ሜጀር ጀነራል ኢብራሂም አሊ በአንደኛዋ ልጃገረድ ላይ ስለደረሰው የሚከተለውን ማብራሪያ ሰጥተዋል።
She was once married to one Abu Yusuf, who she later divorced before getting married to one Ba'ana Muhammad, also known as Abu.
በአንድ ወቅት አቡ ዩሱፍ ከሚባል ሰው ጋር ተጋብታ ነበር። ከዚያ በኋላ እሱን ፈታ ባላ መሐመድ የሚባል ሰው አገባች። አቡ ጅዲራ በሚል ስምም ይታወቃል። የቦኮ ሐራም ሽብርተኛ ነው። ቤት ውስጥ የሚሰራ ፈንጂ ኤክስፐርታቸው ነው።
ኒኬኪ ሙታ በሀገሪቱ ዋና ከተማ በአቡጃ የቺቦክ ማህበረሰብ ተጠሪ ናቸው። ማህበሩ አሁንም በጠላፊዎቻቸው እጅ ያሉትን ልጃገረዶች ለማሰብ በየወሩ ስብሰባ ያካሂዳል። በቅርቡ የተለቀቁትም ተማሪዎች በደንብ እንዲያገግሙ መንግስት ከቺቦክ ማህበረሰብ አባላት ጋር በቅርበት በመስራት ጥረት ማድረግ አለበት ሲሉ አሳስበዋል።
Those one that are recently
በቅርብ ጊዜ የተለቀቁት በማገገም ላይ ናቸው። ገና ከቤተሰቦቻቸው ጋር በደንብ አልተገናኙም። በጣም የሚያሳዝን ነገር ነው። ለምን እንደዚህ እንደሚደረግ አይገባንም።
አሁን ያልተገኙት ተማሪዎች ቤተሰቦች ታዲያ አዲስ ተመራጩ ፕሬዚደንት ልጃገረዶቹን በሙሉ ከቦኮ ሐራም ታጣቂዎች ለማስለቀቅ ተሰናባቹ ቡሃሪ የገቡትን ቃል ተፈጻሚ እንዲያደርጉ በማሳሰብ ላይ ናቸው።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ ከ ዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምጽ የማክሰኞ ምሽት ስርጭታችንን ነው። የምሽቱ የመጀመሪያ አጋማሽ ጨርሰናል። ወደ ቀጣዩ ምዕራፍ ልንሸጋገር ነው። ከዛ በፊት ግን ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ከ35 ደቂቃ ሆኗል። ዋሽንግተን ላይ ደግሞ ከቀኑ 8 ሰዓት ከ35 ደቂቃ ነው። የሁለተኛው ምዕራፍ የመጀመሪያ ዝግጅታችን ንግድና ምጣኔ ሀብት ነው። የኢትዮጵያ መንግስት መነሻውን በትግራይ ክልል ባደረገው የሰሜን ኢትዮጵያ ጦርነት የ28 ቢሊዮን ዶላር ወይንም በወቅቱ ምንዛሬ ከ1.5 ትሪሊዮን ብር በላይ ጉዳት መድረሱን ግንቦት 9 ቀን 2015 ዓ.ም በይፋ ባወጣው ዳሰሳዊ ጥናቱ ላይ አስታውቋል። የአሜሪካ ድምፅ ያነጋግራቸው ምሁራንና የምጣኔ ሀብት ባለሙያዎች ዶክተር አክሎክ ቢራራና ዶክተር ጉቱ ቴሶና እንዲሁም አቶ እምነት ነጋሽ ይፋ የተደረገው ጥናት ታማኒነትና ገለልተኝነት የጎደለው ተጠያቂነትም የማያመላክት እንደሆነ ተችተዋል። ባለሙያዎቹን ያነጋገረው ደረጀ ደስታ ነው፣ እንደሚከተል ያቀርበዋል።
የገንዘብ ሚኒስትሩ አቶ አህመድ ሸዴ ባለፈው ግንቦት 9 ቀን 2015 ዓ.ም የመስሪያ ቤታቸውን የዘጠኝ ወራት የሥራ ክንውን ሪፖርት ለሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ለሁለት ዓመት የዘለቀው የሰሜን ኢትዮጵያው ጦርነት የ28 ቢሊዮን ዶላር ኪሳራ ማድረሱን ገልጸዋል። በሚኒስትሩ ሪፖርት የተጠቀሰውን የጦርነት ኪሳራ መጠን አስመልክቶ አስተያየታቸውን የሰጡት በዓለም ባንክ አማካሪነት ለረጅም ዓመታት ያገለገሉት የምጣኔ ሀብቱ ባለሙያ ዶክተር አክሎክ ቢራራ አገሪቱን እጅግ ከፍተኛ ዋጋ ያስከፈለ ጦርነት ነው ይላሉ። ጦርነቱ ለወደፊትም ገና ትልቅ ዋጋ እንደሚያስከፍል ያመለከቱት ዶክተር አክሎግ አገሪቱ እስከዛሬ ታገኘው ከነበረው ገቢ ጋር በማነጻጸር የደረሰውን ጉዳት ብራራሉ።
በጠቅላላ በኢትዮጵያ ኢኮኖሚ ላይ ያለው አንድምታ ለብዙ ዓመታት እጅግ በጣም አስከፊ የሆነ ኢምፓክት ያለው ሁኔታ ነው የተፈጠረው። 28 ቢሊዮን ዶላር ቀላል አይደለም። ኢትዮጵያ በየዓመቱ እንደው ሰክሰስፉል በሆንበት ጊዜ፣ ስቴቢሊቲ በነበረበት ጊዜ በየዓመቱ የምታገኘው የውጭ እርዳታ ከአራት ቢሊዮን ዶላር በልጦ አያውቅም። አሁን ቀንሷል፣ እጅግ በጣም ቀንሷል። ሬምታንስ ሐዋላ ምን ያክል ገንዘብ እናገኛለን? አንዳንዱ አራት ቢሊዮን ይላል፣ አንዳንዱ አምስት ቢሊዮን ይላል፣ ከዚያም በላይ ሊሆን ይችላል። ግን እየባከነ ነው ያ ሁሉ ገንዘብ። ስለዚህ የማይተካ ሪሶርስ አምክነናል።
ይህ ጦርነት እስከ ዛሬ ከነበሩት ጦርነቶች የተለየ ነው። ከባዕድ አገር ጋር ሳይሆን ከአንድ ቋት ጥሪት ተካፍለው በተዋጉ የአንድ ሕዝብ ወገኖች መካከል የተደረገ ጦርነት እንደነበር የሚገልጹት የምጣኔ ሀብት ባለሙያው ዶክተር ጉቱ ቴሶ ናቸው።
ይሄ ጦርነት በኢትዮጵያ ውስጥ የተካሄደው በሀገር ውስጥ ባሉት በአንድ አካል መካከል በተከፈለ ነው እና በጦርነቱ ላይ የሚወጣ ጦርነቱ የሚደረግበት ሜዳ ጦርነቱ ተሳታፊ የሚሆኑ ሁሉ ኢትዮጵያ ብቻ ነው ማለት ነው። ከወራሪ ኃይል ወይ ከውጭ ሀገር ከድንበር ከምናምን ጋር እንደምንዋጋው አይደለም ማለት ነው። ይሄ እንግዲህ ሲደመር ምን ማለት ነው? ጦርነቱ በሀገር ሪሶርስ፣ በሀገር ህዝብ፣ በሀገር ቴክኖሎጂ፣ በሀገር ብድር፣ በሀገር እርዳታ የተደረገ ጦርነት ነው ማለት ነው። ስለዚህ ነው ከየትኛውም ጊዜ ከሶማሌ ጋር ካደረግነው ጦርነት፣ ከኤርትራ ጋር ካደረግነው ጦርነት፣ ከሌሎችም የደርቡሾች ሌሎች ወራሪ ኃይሎች ጋር ካደረግነው ጦርነት ይልቅ በጣም አስከፊ ነው።
ኢትዮጵያ ባለፉት 15 ዓመታት በተለይ በመሰረተ ልማት ግንባታ መጠነኛ የኢኮኖሚ እመርታዎችን ያሳየችበት፣ የተወሰኑ ኢንዱስትሪያል ፓርኮችን በመክፈት የውጭ ባለሀብቶችን መሳብ የቻለችበት ወቅት እንደነበር ዶክተር ጉቱ አስታውሰዋል። ግን ይህ ጦርነት በዚያች ወቅት ያተረፍናቸውን ግኝቶች ሁሉ ይዞ ጠፋ ይላሉ የምጣኔ ሀብት ባለሙያው ዶክተር ጉቱ። በመቀለ ዩኒቨርሲቲ ተባባሪ ፕሮፌሰር የነበሩትና በተለይም በትግራይ ክልል በርካታ ጥናታዊ ጽሑፎችን በሚያወጣው ቤልጅየም ገንት ዩኒቨርሲቲ በምርምር ስራና በሶስተኛ ዲግሪ ጥናት ላይ የሚገኙት አቶ እምነት ነጋሽ የደረሰው ጉዳት በገንዘብና በንብረት ውድመት ብቻ የሚተመን አለመሆኑን ይናገራሉ።
ቢያንስ እኛ ስንከታተል የነበረው የሰብአዊ ሁኔታ በተለይ የትግራይና አዋሳኝ አካባቢዎችን ስንከታተል ቆይተናል እና እስከ ግማሽ ሚሊዮን የሚያህል ሰው በረሃብ በመድኃኒት እጦትና በቀጥታ ግድያ የተገደለ ሊኖር እንደሚችል እንገምታለን። ያ ማለት የጦር ተዋጊዎችን ሳያካትት ማለት ነው። የነዛን ህይወት በብር መገመት የሚቻል አይመስለኝም። ከዛም በላይ ነው። ኦፍኮርስ የብዙ እናቶች የብዙ ቤተሰቦች ጠዋሪ የነበረ ወጣት አምራቹ ኃይል ነው እዛ ላይ ተቀጥፎ የሚጠፋው። ከዛም ማለፍ ስንል በሚሊዮኖች የሚቆጠሩ ህጻናት ከትምህርት ገበታቸው ላለፉት ቢያንስ ተከታታይ 4 ዓመታት ልንል ይችላለን። መጀመሪያ በኮሮና ከዛም አልፎ አሁን 3ኛ ዓመት ደግሞ በጦርነቱ ምክንያት ከትምህርት ገበታቸው ርቀው ቆይተዋል። ያንን በገንዘብ ዋጋ መተመን የምንችል አይመስለኝም። ከዛም በላይ ለትውልዶች የሚዘልቅ ጉዳት ነው ያለው።
የኢትዮጵያ ገንዘብ ሚኒስትር አቶ አህመድ ሸዴ ተቋማቸው መነሻውን በትግራይ ክልል ባደረገው የሰሜን ኢትዮጵያው ጦርነት የደረሰውን ጉዳትና የመልሶ ግንባታ ፍላጎት የተመለከተ የዳሰሳ ጥናት ዳሜጅ ኤንድ ኒድ አሰስመንት በማከናወን የጥናቱን ውጤት ለመንግስት እንዳቀረበ መናገራቸውን የአገር ውስጥ ብዙሃን መገናኛ ዘግበዋል። አቶ እምነት ነጋሽ በጦርነቱ ጉዳት መድረሱን ተቀብለው ጥናቱ ግን ታማኝነት የጎደለውና በገለልተኛ ወገን ያልተዘጋጀ መሆኑን በመጥቀስ ይከራከራሉ።
ውድመት አልደረሰም ወደሚለው አልመጣም፣ ከዛም በላይ ከዛም በታች ነው ወደሚለው አልመጣም። ውድመቱን መተንበይ ላይ ያለው አካሄድ ሂደቱ ራሱ ግን በምን አይነት መንገድ ምን አይነት የጥናት ስልት ተጠቅሞ የተሰራው የሚለው መንገዱንም ዝርዝሩንም ግልጽ የሆነ ነገር የለውም። ሲጀመርም የጥፋቱ አካል የነበረ አንድን ወገን ወይም ሁለቱም ወገን ተስማምቶ እንኳን ቢሆን የሚያደርጉት ጥናት ያደረሱት ጉዳት ሙሉ በሙሉ ይህን ያህል ጉዳት አድርሻለሁ ብለው ሊያወጡ የሚችሉበት እድል በጣም ጠባብ እንደሆነ የሚረዳኝ፣ ተቀባይነትም በዛ ልክ የጎደለ የሚሆነው ማለት ነው። ስለዚህ የተሻለ የሚሆነው ገለልተኛ በሆነ አካል ጥናቱ እንዲጠናና ወደ ዳግም ግንባታ ቢገባ ነው መልካም የሚሆነው። ለዛም ነው ገለልተኛ በሆኑ ዓለም አቀፍ በተለይ ደግሞ የተባበሩት መንግስታት ያቋቋማቸው የጥናት ተቋማት ኢንቨስቲጌተርስ ሊከታተሉት ይገባል የምንለው ትግራይ በተለይ ትግራይ እስካሁን ለዓለም አቀፍ የጥናት ተቋማት የኢንቨስቲጌተር ገለልተኛ ለሆኑ የኢንቨስቲጌሽን ተቋማት ያልተፈቀደ ቦታ ሆኖ ነው የቀረው። ስለዚህ እነዚያን ከልክሎ በራስ ለማጥናት የሚደረጉ ጥድፊያዎች ላይታመን ያደረጉ።
ዶክተር አክሎግ በበኩላቸው ለዚህ አውዳሚ ጦርነት የቁጥሩ መብዛትና ማነስ ሳይሆን ኃላፊነትና ተጠያቂነት ያለበት ማን ነው ብለን ልንጠይቅ ይገባል ይላሉ። ይህን ያህል ገንዘብ በጦርነቱ ካወጣን በኋላ ዓለም አቀፉን ማህበረሰብ የመልሶ ማቋቋም ድጋፍ መጠየቃችን ተመልሰን ወደዚያው ጦርነት ውስጥ ላለመግባታችን ዋስትናችን ምንድን ነው ብለው ይከራከራሉ።
ለዚህ ኃላፊነት የወሰደ ባለስልጣን አለ ወይ? ማን ነው ይሄ ጦርነት እንዲካሄድ ያደረገው? ቁጥሩ በዛ ወይም አነሰ የሚለው ሳይሆን የኢትዮጵያ መንግስት አሃዙን የጨመረበት የፖለቲካ ምክንያት ሊኖረው ይችላል። እርዳታ ያስፈልገናል የሚል መንግስት ኦብቪየስሊ ቤዝላይን ያስፈልገዋል። 28 ቢሊዮን ዶላር የለንም ወድሟል፣ መልሶ ለመተካት ይህንን ብድር ያስፈልገናል፣ ድጎማ ያስፈልገናል የሚለው አርግመንት ከመንግስት አንጻር በሚታይበት ጊዜ ምክንያታዊ ነው። ዛትስ ፋይን። ግን ኢን ዘ ፈርስት ፕሌስ ይሄ ጦርነት ሊወገድ ይችል ነበር ወይ ብለንም መጠየቅ አለብን እኮ። አለያ በተደጋጋሚ ጦርነት ይካሄዳል ማለት ነው። ዛሬ ባለፈው ለ2 ዓመታት በሰሜን ጦርነት ተካሄደ። አሁን በአማራው ክልል ላይ የሚካሄደው ሲቪል ወር አይነት ሁኔታ ነው ያለው። እጅግ በጣም አስከፊ የሆነ ሁኔታ ይካሄዳል። በአዲስ አበባ ይካሄድ እንትን አለ። የወለጋ እልቂት አሁንም አልቆመም። እነዚህ ሁሉ ኪሙላቲቭሊ ቢደማመሩ እኮ ይነው የሰሜኑ 28 ቢሊዮን ሆነ። እሺ በወለጋ ያለው ኢኮኖሚ እኮ ሙሉ በሙሉ ወለጋ ቁሟል። ሙሉ በሙሉ 1.5 ሚሊዮን የሚሆኑ ራሱ መንግስት ያወጣውን ስታቲስቲክ፣ የተባበሩት መንግስታት ያወጣው ስታቲስቲክ አለ። እነዚያ ገበሬዎች ከቀያቸው ተባረዋል። ኢትዮጵያ በአሁኑ ጊዜ ከሶሪያ ከሌሎች ሀገሮች የበለጠ
የውስጥ የፈለሰ ህዝብ ብዛት አላት። ያን እኮ የኢኮኖሚ ኮስት አለው አቶ ደረጀ፣ የሶሻል ኮስት አለው፣ ሳይኮሎጂካል ኮስት አለው፣ የሴኩሪቲ ኮስት አለው። ይህንን ሁሉ መደማመር ይኖርብናል ማለት ነው።
የኢትዮጵያ መንግስት በጦርነቱ የደረሰውን ጉዳት ለመቀልበስና ከጦርነት በፊት ወደ ነበረበት ሁኔታ ለመመለስ እንዲቻል እንደ አውሮፓ አቆጣጠር ከ2023 እስከ 2028 ድረስ የሚቆይ የአምስት ዓመታት የመልሶ ማቋቋምና ግንባታ አገራዊ የዕቅድ ማዕቀፍ ማዘጋጀቱን የገንዘብ ሚኒስትሩ ለምክር ቤቱ የፕላን የበጀትና የፋይናንስ ጉዳዮች ቋሚ ኮሚቴ ማስታወቃቸው ተነግረዋል። በሚቀጥሉት ሁለት ሳምንታት ውስጥም የደረሰውን ጉዳት መጠንና የመልሶ ግንባታ ፍላጎት የሚገልጽ ዝርዝር መረጃ ይፋ እንደሚደረግ ሚኒስትሩ በሰጡት መግለጫ ማመልከታቸው ተዘግበዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀ ደስታን ለቀደመው ዘገባ እናመሰግናለን። ቀጣዩ ዝግጅታችን ደግሞ ትምህርት ነው። በአዲስ አበባ ከተማ የሚገኙ የግል ትምህርት ቤቶች ለመጪው ዓመት የትምህርት ቤት ክፍያ ከ20 እስከ 100 በመቶ የሚደርስ ጭማሪ ለማድረግ ማቀዳቸውን ይፋ አድርገዋል። በርካታ ወላጆች የኑሮውን ሁኔታ ያላገናዘበ ሲሉ የጠሩትን ጭማሪ የተቃወሙ ሲሆን መንግሥት ጣልቃ እንዲገባና ያላግባብ የሚደረግ ክፍያን እንዲያስቆም ጠይቀዋል። ስመኝሽ ቆየ በዚሁ ዙሪያ ከአዲስ አበባ የሚገኙ ወላጆችን አነጋግራ ተከታዩን ዘገባ ልካለች።
በመጪው አዲስ የትምህርት ዘመን
አድማጮቻችን እንዲሁም ተመልካቾቻችን ቀደም ብሎ ለገጠመን የቴክኒክ ችግር በእጅጉ ይቅርታ እንጠይቃለን። ቀደም ብለን ልናሰማችሁ የተዘጋጀነው መሰናዶ በአዲስ አበባ ከተማ የሚገኙ የግል ትምህርት ቤቶች ለመጪው ዓመት የትምህርት ቤት ክፍያ ከ20 እስከ 100 በመቶ የሚደርስ ጭማሪ ለማድረግ ማቀዳቸውን የሚመለከት ነበረ። በዚህ ዙሪያ የአዲስ አበባ ከተማ ወላጆችን ስመኝሽ ቆየ አነጋግራለች። ዝግጅቱ በመቀጠል ይሰማል።
አዲስ አበባ የሚገኙ የግል ትምህርት ቤቶች በመጪው አዲስ የትምህርት ዘመን በተማሪዎች ወርሃዊ ክፍያ ላይ ከ20 እስከ 100 በመቶ የሚደርስ ጭማሪ ለማድረግ እቅዳቸውን ማቅረብ የጀመሩት በሚያዝያ ወር ላይ ነው። በርካታ ወላጆች ግን እቅዱን ተቃውመዋል። በመሆኑም የአዲስ አበባ ከተማ የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ከወላጆች ጋር በቂ ውይይት ሳይደረግ ጭማሪውን መተግበር እንደማይችሉ በማሳወቁ ትምህርት ቤቶቹ ከወላጆች ጋር የተለያዩ ስብሰባዎችን ሲያካሂዱ ቆይተዋል። ወላጆችና ትምህርት ቤቶቹ ያካሄዷቸው ስብሰባዎች አንዳንድ የተጋነኑ ጭማሪዎችን በተወሰነ መልኩ እንዲቀንሱ ቢያግዙም ስምምነት ላይ ለመድረስ አለማስቻሉን ግን ወላጆች በመሬት ይገልጻሉ። 3 ልጆቻቸውን ፊውቸር ታለንት አካዳሚ በተሰኘው ትምህርት ቤት የሚያስተምሩትና በመጪው ዓመት ደግሞ 4ኛ ልጃቸውም ትምህርት ቤት እንደሚገባ ይገልጹልን አቶ ለታሪክ ብሩ ትምህርት ቤቱ በተማሪዎች ክፍያ ላይ 75 በመቶ ለመጨመር አቅዶ እንደነበር ገልጸው ወላጆች ግን ተነጋግረው ጭማሪው ከ20 እስከ 30 በመቶ ሊሆን እንደሚገባ መስማማታቸውን ያስረዳሉ።
ወላጆች ያለው ኢኮኖሚካል ችግሩ ስለሚታወቅ ከ20 እስከ 30% ድንገፍላቸው አሉን። ያው እሱን አሳብ ይዘን ቦታ አስደረግን። ያው ወላጆችን ማለት ነው። ምን ያህል እናርክልሰው እኛ መላ ያደረሰን የሚቀጥለው ዓመት 20% የሚቀጥለው ዓመት እንደ ኢትዮጵያን አቋጣ 2017 ላይ ደግሞ 10% እንጨምርና 30% እናድርግ ብለን ነበር።
የመንግስት ትምህርት ቢሮ ተወካዮች በተገኙበት ወላጆች ያቀረቡት ሐሳብ ግን በትምህርት ቤቱ ተቀባይነት አላገኘም። በመሆኑም ወላጆች በመጪው ዓመት በተማሪዎች ክፍያ ላይ 55 በመቶ ጭማሪ እንዲያደርጉ አሳውቋል። በፊውቸር ታለንት ትምህርት ቤት የወላጅ ህብረት ኮሚቴ ውስጥ ለአምስት ዓመት ማገልገላቸውን የገለጹልን አቶ ለታሪክ ይህ ጭማሪ ወላጅ ከሚችለው አቅም በላይ ነው ይላሉ።
እሺ፣ እኔ አሁን ያየሁት አነጻጸው አራተኛ ልጅን ጨምሬ በአንድ አመት ውስጥ ከመቶ ሺህ በላይ ጭማሪ አለብኝ በጭማሪ ብቻ። እውነት ለመናገር በጣም ከወላጅ ከሚችለው በላይ ነው አሁን እየተጨመረ ያለው። አብዛኛው ትምህርት ቤት ያለው የኛም ትምህርት ቤት ያው ከኛ ቀን በላይ ሲሆን እየሄደ ያለው።
የከባድ መኪና ሹፌር የነበሩትና አሁን በግል ስራ የሚተዳደሩት አቶ ተሾመ ገብረየስም ሁለት የዘጠነኛና የአስረኛ ክፍል ተማሪ ልጆቻቸውን እዚሁ ፊውቸር ታለንት ትምህርት ቤት ያስተምራሉ። እስካሁን በነበረው ክፍያ በተርም ወይም በሁለት ወር ከ15 ቀን 10024 ብር ይከፍሉ የነበረ ሲሆን አሁን በእያንዳንዱ ልጅ ላይ የተወሰነው 55% ጭማሪ የወላጆችን ኑሮ ያላገናዘበ መሆኑን በመሬት ያስረዳሉ።
እኛ ወላጆች የምንለውን ትምህርት ቤቶችን ሊሰሙን ይገባል። ችግሩ እኛም ጋር አለ እነሱም ጋር አይደለም። እኛ እንደሚጨመር እኮ እርግጠኛ ይጨመራል እኮ ነው ጉዳቱ። ችግሩ የሀገሪቷ ላይ የተፈጠረው የወረቀት ችግር፣ የመምህራን ደሞዝ ማነስ፣ ሁሉ ነገሮችን እንዳለ እናምናለን። ግን እኛ ወላጆችም የምንናገረው ይሰማ፣ እኛም ጋር ችግር አለ። ከዚህ በፊት በኮቪድ ሰዓት ጭማሪ አይተመስ ሲባል ወረቀቶች ሲወደዱ እኛ እዚህ ፊውቸር ታለንት ትምህርት ቤት ያለን ወላጆች 570 በተርም አራት እንዲጨመር አድርገን የወላጅ ህብረቱ ተነጋግሮ ይህን ሁሉ ጨምረንላቸዋል። በችግር ሁኔታ ውስጥ እንዲጎዱ አንፈልግም። እኛም እየተረዳን እናሻሽልላቸዋለን። ስለዚህ አሁንም የወላጁን ድምፅ ይስሙት። ችግሩ እነሱ ጋር ብቻ ሳይሆን እኛ ወላጆች ጋርም ስላለ ተሳስበን ተከባብረን ችግሮቹን ተያይዘን ተቃቅፈን እንለፍ ነው እኛ ምንለው።
በአዲስ አበባ ከተማ ከሚገኙ 1558 የግል ትምህርት ቤቶች ውስጥ 1257 የሚሆኑት በመጪው ዓመት ዘመን የክፍያ ጭማሪ ለማድረግ እቅድ ማቅረባቸውን የባለስልጣን መስሪያ ቤቱ አስታውቋል። ለጭማሪው በምክንያትነት የሚያቀርቡትም የቤት ኪራይ፣ የወረቀትና የመሳሰሉ ግብዓቶች ዋጋ መናር እንዲሁም የመምህራን ደሞዝ ጭማሪ ናቸው። አቶ ለታሪክ ግን ከፍተኛ ጭማሪ እያደረጉ ያሉት አንዳንድ ትምህርት ቤቶች የራሳቸውን ጻ ያላቸው ጭምር እንደሆኑ በመግለጽ እነዚህን ምክንያቶች አይቀበሉም።
ክመብያ ላስም ለምን መሰለሽ እኔ የበግሌ በጠቂት ትምህርት ቤቱን ቀረጥ ብለን እኛ ከትምህርት ቤቱ ጋር በጣም በቅርበት የምንሰራ ወላጆች ነን። ስፔሻሊ የእኛ ትምህርት ቤት ማለት ነው። ለአስተማሪ ደግሞ ሰይ ለምሳሌ ላስት ይር ላይ ምንድን ነው አፕሪዛል ሰክሰስ ላደረገ አስተማሪ 14% ነው ማክሲሙም ጭማሪ። ለአንድ አስተማሪ 10,000 ብር ቢሆን ደግሞ በኢትዮጵያ ስታንዳርድ ማለት ነው የሚጨምሩት ያሉት 1400 ብር ነው። እኔ ግን በአንድ ተማሪ ላይ በተርም ወይንም ደግሞ በተርም አሁን እነሱ በሚሉት 55% በአንድ ተማሪ ላይ እኛ 5,500 ብር እየጨመርን እነሱ ለአንድ አስተማሪ እየጨመሩ ያሉት በጣም ጥቂት ብር ነው።
አቃቂ ቃሊቲ ክፍለ ከተማ የሚገኘው ኢትዮ ብሔራዊ ትምህርት ቤት ሊያደርግ ያሰበውን 30% ጭማሪ አስመልክቶ ከወላጆች ጋር 2 ጊዜ ስብሰባ ቢያካሄድም ያለ ስምምነት ተበትኗል። ሆኖም ባለፈው ሳምንት ለወላጆች በላከው የውሳኔ ደብዳቤ በመጪው ዓመት ወላጆች በሚከፍሉት ክፍያ ላይ 30% እንደሚጨምሩ አሳውቋል። የ6ኛ የ7ኛና የ8ኛ ክፍል ልጆቻቸውን በትምህርት ቤቱ የሚያስተምሩት ወይዘሮ ትግስት ተስፋዬ እጅግ ከባድ ውሳኔ ከፊታቸው እንደሚጠብቃቸው በሐዘን ገልጸውልናል።
ከዛ ላይ እንግዲህ ልጆቹ አሁን ጥሩ እድገት ላይ ነው ያሉት፣ ብዙ ነገር ይፈልጋሉ። አጉል እድሜ ባሽ ወይ ህፃን አይደሉ አስከለክያቸው ወይ ትልቅ አይደሉ እንዲህ ነው ችግሩ ብለሽ አትማትገልጪው እድሜ የለም። 14 እና 15 ዓመት ናቸው እና ከኑሮ ጋር ከነሱ ፍላጎት ጋር ምንም የሚመቻች አይደለም። እዚህ ላይ ደግሞ ገና ይሄ ደብተሩ፣ ዩኒፎርሙ፣ ቦርሳው ምናምኑ ስትይ በቃ የለሽም ምንም ምንም በቃ ምንም አይኖርሽም ምንም እንጂ መቼም ሳይማሩ አይቀሩም እነዚህ ልጆች እንጂ በጣም ከባድ።
ኢትዮ ብሔራዊ ትምህርት ቤት በክፍለ ከተማው ካሉ ትምህርት ቤቶች የተሻለ ጥራት ያለውና በትምህርት አሰጣጡ የተመሰገነ ነው የሚሉት ወይዘሮ ትግስት ወላጆች የተለያየ ገቢ ጭማሪ ሳያገኙ የኑሮ ውድነት እነሱንም እያጠቃ ሆኖ ሳለ ትምህርት ቤቱ የወሰነው የክፍያ ጭማሪ ህብረተሰቡ ካለበት የኑሮ ሁኔታ ጋር የማይመጣጠን በመሆኑ በርካቶችን እንዳስቆጣ ይገልጻሉ።
በመንግስት በኩል ምንም የተጨመረ ነገር የለም። እስካሁን እንግዲህ የሰማነው ነገር የለም። ያው ትራንስፖርት ነጻ ከሚጠቀሙት በስተቀር ምንም የሰማነው ነገር የለም። በግልም ደግሞ ምንም ነገር የለም። ምን ተርፎሽ? አሁን እንግዲህ እኛ በንግድ ስራ ነው የምንተዳደረው፣ ግን ምን ያክል ተርፎን ለሰውስ ለሰራተኛስ ምን ያክል እንጨምራለን? በጣም ከባድ ነው እና ያው ወደ መዝጋት ሁሉ የሄዱ ብዙ ሰዎች አሉ።
የመንግስት ባለስልጣን መስሪያ ቤቱ የግል ትምህርት ቤቶቹ እያሳለፉ ባሉት ውሳኔ ዙሪያ ምን አስተያየት እንዳለው ለመጠየቅ በተደጋጋሚ ብንሞክርም ምላሽ አላገኘንም። ሆኖም ወላጆች ከመንግስት ምን ይጠብቃሉ ስንል ወይዘሮ ትግስትን ጠይቄያቸዋለሁ። መልሳቸው አሁንማ ረፍዷል ነው።
በቃ አሁን ረፍዷል ገባሽ? ረፈደ በቃ። ሚያዝያ ላይ ነበር ይሄ ነገር ተነጋግረን ይወሰናል ተብሎ የነበረው ትምህርት ቢሮ የሚያዘጋጀው የአራተኛ ኳርተርን ከመክፈላችን በፊት ነበረ። ያው በጭቅጭቅ እንዳልኩሽ በጭቅጭቅ ነው የተፈታው። ለመንግስት ምንም የምታቀርቢው አቤቱታ የለም። በቃ ተነግሮሻል፣ ከፍለሽ ማስተማር ከቻልሽ ከፍለሽ ታስተምሪያለሽ፣ ከፍለሽ ማስተማር ካልቻልሽ መንግስት ቤት ቀለብም ተዘጋጅቷል፣ ደብተር ይሰጣል፣ እዛ ማስገባት ትችያለሽ ነው የምትባዩ። በቃ ይኸው ነው። ረፈደ፣ ለሁሉም ነገር ረፍዷል።
የክፍያ ጭማሪ እንደሚያደርጉ ካሳወቁ ትምህርት ቤቶች ውስጥ 1031 የሚሆኑት ከወላጆች ጋር ስምምነት ላይ መድረሳቸውን ባለስልጣን መስሪያ ቤቱ ያስታወቀ ሲሆን ከነዚህ ትምህርት ቤቶች አብዛኞቹ ከ20 እስከ 60 በመቶ ጭማሪ ለማድረግ መስማማታቸውን ገልጸዋል። ጭማሪውን መክፈል የሚችሉ ወላጆች ይቀጥላሉ፣ ያልቻሉ ደግሞ የተሰጣቸው አማራጭ ልጆቻቸውን አቅማቸው ወደ ቻለበት ይዘው እንዲሄዱ ነው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በማዳመጥ ላይ ያላችሁት የአሜሪካ ድምጽ ነው። በመቀጠል ደግሞ ወደ ዩክሬን እናቀናለን። አሜሪካውያን ሐኪሞች ዩክሬናውያን የሙያ አጋሮቻቸው አዲስ ቴክኖሎጂን ተላምደው ውስብስብ የሆኑ የፌት ቀዶ ጥገናዎችን እንዲያከናውኑ በማገዝ ላይ ናቸው። ኦሜሊያን አሹድላክ ከሌቪቭ ዩክሬን የላከውን ዘገባ እንግዱ ወልዴ በመቀጠል ያቀርበዋል።
የኪቭ ተወላጇ ኢቫንካ ኒቮር አሜሪካ ውስጥ የጆሮና የግሮሮ ሐኪም ነች፣ ወይም በጆሮ አፍንጫና ግሮሮ ሕክምና መስክ የሰለጠነች ነች። ሩሲያ ዩክሬንን መውረሯን ተከትሎ አሜሪካውያንን ሐኪሞች በማስተባበር ፌስ ቱ ፌስ ወይም ፊት ለፊት የሚል ስም የሰጠችውን ተልእኮ ጀመረች። በዚህ ተልእኮ የሚሳተፉ ሐኪሞች ውስብስብ የሆነ የፊትና የአንገት ቀዶ ጥገና ያከናውናሉ።
አንዳንዶቹ ታካሚዎቻችን የታችኛው መንጋጋቸው መጠገን አለበት። ከእግራቸው ወይም ከእጃቸው ላይ አጥንት ወስደን ነው የምንጠግነው። ይህ አጥንት የደም ስሮችን ይዟል። እናም አንገት ጋር ካሉ የደም ስሮች ጋር እናገናኘዋለን። በጣም ውስብስብ የሆነ 15 ሰዓታትን የሚወስድ ቀዶ ጥገና ነው።
ኢቫንካ ኒቦር የረጅም ጊዜ ልምድ ያላቸው አሜሪካዊ አጋሮቿ ቀዶ ጥገና በሚያደርጉበት ጊዜ ታግዛለች። እንዲሁም ለዩክሬን የሕክምና ባለሙያዎች የቪዲዮ ኮንፈረንስ ታዘጋጃለች። ማኖጅ አብርሃም የፊት ፕላስቲክ ቀዶ ጥገና ባለሙያ ነው።
በርካታ ጉዳቶች እናያለን። አይን እንዳይን ያጡ፣ አፍንጫ ወይንም መንጋጋቸውን ያጡም አሉ። አንዳንዶቹ የቀዶ ጥገና ስራዎች ለምሳሌ ጥቃቅን የደም ስሮችን የሚመለከቱትና ለታማሚ ብቻ የሚሰሩ የሰውነት ክፍሎችን በተመለከተ እዚህ ብዙ ልምድ የላቸውም። እኛ ያንን ክፍተት ነው የምንሞላው። እዚህ ያሉትን ሐኪሞች እናሰለጥናለን። የፊት ፕላስቲክ ቀዶ ሕክምና ባለሙያዎች፣ የአይን ፕላስቲክ ቀዶ ጥገና ሐኪሞች፣ የጭንቅላትና የአንገት ቀዶ ጥገና ሙያተኞች፣ እነዚህ በሙሉ አንድ ላይ ሆነን ሙያዊ እገዛ እናደርጋለን።
ማኖጅ አብርሃም በኒውዮርክ የፕላስቲክ ቀዶ ሕክምና ባለሙያ ሲሆን 18 አባላት ያሉትና ሐኪሞች፣ ነርሶችና የቴክኒክ ረዳቶች የተካተቱበት ቡድን አባል ነው። 30 የሚሆኑና ፊታቸው ክፉኛ የተጎዳ የዩክሬን ወታደሮች ላይ ቀዶ ጥገና አከናውኗል። ቭችስላቭ ኮንድራሾቭ ቀዶ ጥገና ከተደረገላቸው ወታደሮች አንዱ ነው።
ሐኪሞችን ሳማክር ሁሉም እንዳሉት የላይኛው ነርቭ ሞቷል፣ የታችኛው ግን ሊሰራ ይችል ይሆናል ብለውኛል። አይንን መዝጋትና መክፈት አልችልም፣ ፈገግ ማለት አንድ ቀን ምናልባት። ነገር ግን ሁሉም ነገር ሊሰራ እንደሚችል ተስፋ እንዳለ ይናገራሉ። ይሄ በጣም ድንቅ ነገር ነው።
አሜሪካውያኑ የቀዶ ሕክምና ባለሙያዎች ባደረጉት አስተዋጽኦ ጉዳት የደረሰባቸው በርካታ የዩክሬን ተዋጊዎች ምግብ መመገብ፣ መናገር እንዲሁም መተንፈስ ችለዋል። ኢልያ ስቭሮትስኪ በጦርነቱ ያጣውን አፍንጫ መልሶ አግኝቷል።
ጉዳት በደረሰብኝ ወቅት አፍንጫዬን አጣው ሙሉ ለሙሉ። ቀድሞ የነበረኝን አፍንጫ አስመስለው ለመተካት እየሰሩ ነው። የሚችሉትን ሁሉ ያደርጋሉ። ከአሁን 8 ቀዶ ጥገናዎችን አድርጌያለሁ።
ኢቫንካ ኒቦር ዩክሬናውያን ሐኪሞች ስለሚያገኙት ልምድ ትናገራለች።
አጥንትን ለይተህ ለማውጣት የምታደርገው ቀዶ ጥገና፣ እንዲሁም እነዚህን የደም ስሮች ለይተህ ከዛም ከ2 እስከ 3 ሰዓት መልሰህ እያንዳንዱን ትናንሽ የደም ስርና ዋና የደም ማስተላለፊያዎችን በማግለያ መነጽር በመታገዝ መስፋት። የዩክሬን ሐኪሞች ከአሜሪካዊ አጋሮቻችን የምንማረው ነገር መሆን አለበት።
በዩክሬናውያን ወታደሮች ፊት ላይ የሚታየው ጠባሳ አገራቸውን በቅርቡ ነጻ ለማውጣት ተስፋ በማድረግ የከፈሉት ዋጋ ነው።
አሜሪካውያንና ዩክሬናውያን ሐኪሞች ደግሞ ተጎጂ ወታደሮቹ ፊታቸውን ሳይሸፍኑ መኖር እንዲችሉ ማድረግ የሚችሉትን ሁሉ በማድረግ ላይ ናቸው።
የተከበራችሁ አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ዛሬ ምሽት ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ ዝግጅቱን በምስልና በድምጽ ስታቀናብርልን ቆይታለች። ዋና አዘጋጃችን ጽዮን ግርማ ናት። ከመላ ባልደረቦቼ ጋር በመሆን እሰናበታችኋለሁ። የነገ ሰው ይበለን። መልካም ምሽት። Thank you.